ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ። የህዳሴ ጉዳይ እንደቀጠለ ነው።
በሶስቱም በኩል ቀና የሆነ ጉዳዩን ለመጨረስ ግን ደግሞ የሶስቱንም መብትና ጥቅም በሚያስከብር መንገድ ለማስኬድ የሚመስል ፍላጎት አለ። ግን በዚህ በተወሰነው ጊዜ ውስጥ ግን መጠናቀቅ አልቻለም።
ሰሞኑን ዋሽንግተን ዲሲ ላይ የተካሄደው ድርድር ምን ይመስል ነበር? ዘገባ ይዘናል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ከሰጡን ማብራሪያ የተቀነጨበ ነው የሰማችሁ። ስለተጠለፉት ተማሪዎች የመንግስትን ቃል ይዘናል።
ልጆቹ የጋራ ልጆቻችን መሆናቸው ጉዳቱም ጭንቀቱም ስጋቱም የመውለድ እና ለመውለድ ካልሆነ በስተቀር እንደ መንግስትም የላቀ ኃላፊነት ያለብን መሆኑን እና ወላጆችም ልጆቹን ወደ ትምህርት ቤት የላኩት ወደ ዩኒቨርሲቲ የላኩት ራቅ አድርገው የላኩት መንግስትን አምነው ስለሆነ ይህንን አመኔታ በአግባቡ መወጣት ባለመቻላችን እና ይሄ መከሰቱ አሳዛኝም እንደሆነ ፈጣን ምላሽም ባለመገኘቱ እንደዚሁ መንግስትን የሚያስጨንቅ መሆኑን ከልብ ውይይት ተደርጓል።
የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው። ከምሽቱ ዝግጅቶች ጋር አብሬያችሁ የምቆየው ሶሎሞን አባተ ነኝ። ጤና ይስጥልኝ የተከበራችሁ አድማጮች። እሁድ ጥር 24 2012 ዓመተ ምህረት አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ጠቅላይ ሚኒስትር አብይ አህመድ የታላቁ የኢትዮጵያ ህዳሴ ግድብን በትናንትናው ዕለት ጎብኝተዋል። በጉብኝቱ የኢትዮጵያ ኤሌክትሪክ ኃይልን ጨምሮ ሌሎች የመንግስት የስራ ኃላፊዎች ተገኝተዋል። ጠቅላይ ሚኒስትሩ በጉብኝታቸው የግድቡ አጠቃላይ ግንባታ ያለበትን ሁኔታ ተዘዋውረው የተመለከቱና የገመገሙ ሲሆን የግድብ ስራ ክንውን ሁኔታው ሪፖርት የቀረበላቸው መሆኑን የአገር ውስጥ መገናኛ ብዙሃን ዘገባዎች አመልክተዋል። ባለፈው አንድ ዓመት ውስጥ የግድቡ የግንባታ ስራ የገጠመውን ችግር ለመፍታት መንግስት የወሰዳቸውን እርምጃዎችም ጠቅላይ ሚኒስትሩ ዘርዝረዋል። በፕሮጀክቱ የስራ ዘርፍ ለተሰማሩ ኩባንያዎች ጥቅስ የዛሬው ጉብኝቴ ከዚህ ቀደም ካደረግኩት የተሻለ አፈጻጸም ያየሁበት በመሆኑ አስደስቶኛል ማለታቸውን ዘገባው አክሎ አውስቷል። በቀጣይ ዓመት ጉብኝቴ ቢያንስ ሁለቱ ተርባይኖች ኃይል ሲያመነጩ ማየት እፈልጋለሁ ማለታቸውንም ዜናው ጨምሮ ጠቅሷል። የፕሮጀክቱ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ ፕሮጀክቱ በተቀመጠለት የጊዜ ሰሌዳ እንደሚጠናቀቅ፣ በሚቀጥለው 2013 ሁለቱ ተርባይኖች ኃይል ማመንጨት እንደሚጀምሩ መግለጻቸው ተዘግቧል። በሌላ በኩል በግድቡ ጉዳይ ዋሽንግተን የመከሩት ኢትዮጵያ፣ ግብጽና ሱዳን እንዲሁም ዩናይትድ ስቴትስና የዓለም ባንክ የጋራ መግለጫ ማውጣታቸውን ዘግበናል። በምሽቱ ፕሮግራማችንም በዝርዝር እንመለስበታለን። የኤርትራ የማስታወቂያ ሚኒስቴር የአሜሪካ መንግስት ያጸደቀውን የጉዞ እገዳ የሚቃወም መግለጫ አውጥቷል። የኤርትራ ዜጎች ወደ አሜሪካ እንዳይገቡ የሚከለክለው እገዳ የጉዞ እገዳ ጥንቃቄ የጎደለውና ተጨባጭ ማስረጃ የሌለው የሁለቱን ሀገሮች ወዳጅነት ግምት ውስጥ ያላስገባ እርምጃ ነው ሲል የማስታወቂያ ሚኒስቴሩ መግለጹን የሚመለከት ዘገባ አለን። ከዜና በኋላ በሚቀርበው ቅንብር ውስጥ ዝርዝሩን እናሰማለን። በሌላ በኩል ደግሞ ካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባስተላለፈው መልእክት ሱዳን ላይ የተጣለው የዲቪ ሎተሪ እገዳ ዩናይትድ ስቴትስ ሲቪል መሩን የሽግግር መንግስት ለመደገፍ ያላትን ቁርጠኝነት በምንም እንደማይሸረሽረው አመልክቷል። ገደቡ የትምህርትና የጉብኝት የመሳሰሉ ጊዜያዊና የቋሚ መኖሪያ ቪዛዎችንም እንደማይመለከት ነው ያስታወቀው። ይህ በዚህ እንዳለ ይህ የዩናይትድ ስቴትስ የጉዞ እገዳ ዜና ከወጣ በኋላ የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ ከዩናይትድ ስቴትስ መንግስት፣ ከዓለም አቀፉ የፖሊስ ተቋም ኢንተርፖል እና ሌሎችም ግንኙነት ያላቸው አካላት ጋር ይሰራል ያሉትን በአገር ግዛት ሚኒስቴሩ የሚመራ መንግስታዊ ኮሚቴ ማቋቋማቸውን በማህበራዊ መገናኛ ገጾች አስታውቀዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሶማሊያ መንግስት የምስራቅ አፍሪቃ ሀገሮችን እያዳረሰ ባለው የአንበጣ መንጋ ምክንያት አገር አቀፍ አጣዳፊ ጊዜ ሁኔታ አውጇል። የሶማሊያ የግብርናና የመስኖ ልማት ሚኒስትር ሳኢድ ሁሴን ባወጡት መግለጫ የበረሃ አንበጣ ወረራ ቀድሞውንም በተዳከመ የመንግስት የምግብ ዋስትና ይዞታ ላይ ባለችው ሀገር ከባድ አደጋ ደቅኗል ብለዋል። በመጨረሻም ኖቨል ኮሮና ቫይረስ መጀመሪያ በተቀሰቀሰባት የቻይናዋ ማዕከላዊ ሁቤ ክፍለ ግዛት ባለስልጣናት እንደተናገሩት በበሽታው ቢያንስ 304 ሰዎች ሞተዋል። በቫይረሱ የተጠቁት ሰዎች ቁጥር ደግሞ ከ14,000 በልጧል። ዛሬ ፊሊፒንስ በበሽታው አንድ ሰው መሞቱን አረጋግጣለች። ከቻይና ውጪ ሰው ሲሞት የመጀመሪያ መሆኑ ነው። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 24 2012 ዓ ም ምሽት ፕሮግራም ነው። የኢትዮጵያ ፖለቲካ ፓርቲዎችና የዜግነት ጥያቄ
ሰነድ ካደ እንዲያቀርቡ በተለይ የኢትዮጵያ ዜግነትን በተመለከተ እንደገና ዜግነታቸውን መልሰው ማግኘት የቻሉበትን ማስረጃ እሱን እንዲያቀርቡ ነው። ያንን ካላደረጉ ደግሞ በህጉ የሚጠበቀው እንዲህ አይነት ሰዎችን በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ የሚል።
ስለ አቶ ጃዋር መሐመድና ሌሎችም ፖለቲከኞች እንነጋገራለን። የምርጫ ቦርድ ሰብሳቢዋን ወይዘሪት ብርቱካን ሚደቅሳን ነው የሰማችሁት።
እንዲህ አይነት ነገር መጥቷል እና ይህንን ነገር ሶልቭ አርግ ብለነዋል። እሱ ይህንን እንደሚጨርስልን ነው። ካልጨረሰ የአባልነቱ ጉዳይ በህጉ መሰረት እልባት የሚያገኝ ይሆናል። በስርዓቱ ያልጠበቀና በትክክል ኢትዮጵያዊ ካልሆነ የሚሰረዝ ይሆናል። ይህንንም እናሳውቀዋለን።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ወደ ወይዘሪት ብርቱካን ልመለስ። እርስዎም እኮ የሌላ ሀገር ዜጋ ነዎት ይባላል።
የኔ ዜግነት ኢትዮጵያዊ ነው፣ ተቀይሮ አያውቅም። በዛው መሰረት ነው ይህን ኃላፊነት የተረከብኩት።
ሰፋ ያለ ዘገባ አለን፣ አብራችሁን ቆዩ። ጊዜ ከበቃን ሌሎችንም ጉዳዮች እናነሳለን። አሁን ወደ መጀመሪያው ቅንብር እንዝለቅ። የህዳሴ ጉዳይ የዩናይትድ ስቴትስ የገንዘብ ሚኒስቴር የሕዝብ ጉዳዮች ቢሮ ባሰራጨው መግለጫ የኢትዮጵያ የግብፅና የሱዳን የውጭ ጉዳይ ሚኒስትሮችና ልዑኮቻቸው በታላቁ የኢትዮጵያ ህዳሴ ግድብ አሞላልና ሥራ ላይ ከጥር 19 2012 ዓ ም እስከ ጥር 22 2012 ዓ ም ዋሽንግተን ዲሲ ውስጥ ባደረጉት ድርድር ላይ ታዛቢነት እየተሳተፉ ካሉት የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚደንት ጋር መገናኘታቸውን አስታውቋል። በስብሰባዎቻቸው ማብቂያ ሚኒስትሮቹ በአጠቃላይ ስምምነቱ መፈረም ባለባቸው ሦስት ነጥቦች ላይ ስምምነት ላይ መድረሳቸውን አመልክቷል። ነጥቦቹም አንደኛ፣ የታላቁ ህዳሴ ግድብ ደረጃ በደረጃ አሞላል የጊዜ ሰሌዳ፣ ሁለተኛ፣ በድርቅና በተራዘመ ድርቅ ጊዜና በተራዘሙ ደረቅ ዓመታት ወቅት የግድቡ አሞላል ቅነሳ ሥርዓት፣ እንዲሁም ሦስተኛ፣ በድርቅና በተራዘመ ድርቅ ጊዜና በተራዘሙ ደረቅ ዓመታት ግድቡን የማንቀሳ ሥርዓት መሆናቸውን የጋራ መግለጫው አመልክቷል። በተጨማሪም ሚኒስትሮቹና ልዑኮቻቸው በመደበኛው የእርጥበትና የውሃ ግኝት ሁኔታዎች ውስጥ በግድቡ ዓመታዊና የተራዘመ ጊዜ የማንቀሳቀስ ሥርዓት ዝግጅት ማጠናቀቅ ላይ እንዲሁም በቅንጅት ሥርዓት፣ በውዝግብ አፈታት ደንቦችና በመረጃ ልውውጥ ላይ መወያየታቸውንና መስማማታቸውንም መግለጫው ጠቁመዋል። በተጨማሪም ለግድቡ ደህንነትና ለተንጠለጠሉ የተፈጥሮ አካባቢና የማኅበራዊ ጫና ጥናቶችም መፍትሔ ለመስጠት መስማማታቸውም በጋራ መግለጫው ተጠቁመዋል። ከላይ የተጠቀሱትን ስምምነቶች ያካተተ የመጨረሻ የስምምነት ሰነድ ለፌብርዋሪ 2020 ዓ ም መጨረሻ የካቲት 2012 ዓ ም የመጨረሻ ሳምንት መሆኑ ነው በኢትዮጵያ የዘመን አቆጣጠር እንዲያዘጋጁ ሚኒስትሮቹ ለቴክኒክና ለሕግ ቡድኖቻቸው ትዕዛዝ መስጠታቸውንም መግለጫው አስታውቋል። ወሰን ተሻጋሪ ትብብርን አካባቢያዊ ልማትና መጣኔ ሀብታዊ መቀናጀትን ግምት ውስጥ ባስገባ ሁኔታ ከስምምነቱ የሚመነጩ ጉልህ አካባቢያዊ ጥቅሞችን ሚኒስትሮቹ እንደሚገነዘቡ ወይም ዕውቅና እንደሚሰጧቸው አመልክቷል። የአምስቱ ወገኖች የጋራ መግለጫ ጥቁር አባይን በማልማት የኢትዮጵያን የግብጽንና የሱዳንን ህዝቦች ህይወቶች ለማሻሻል የወሰን ተሻጋሪ ትብብርን አስፈላጊነት ሚኒስትሮቹ በድጋሚ ማረጋገጣቸውን ከዩናይትድ ስቴትስ የገንዘብ ሚኒስቴር የወጣው የጋራ መግለጫ አመልክቷል። በሌላ በኩል ግብጽ አሁን በያዘችው አቋሟ የምትቀጥል ከሆነ የታላቁ ህዳሴ ግድብን አሞላልና አጠቃቀም በተመለከተ ስምምነት ላይ ለመድረስ ረጅም ጊዜ ሊወስድ እንደሚችል በዩናይትድ ስቴትስ የኢትዮጵያ አምባሳደር ገልጸዋል። አምባሳደር ፍጹም አረጋ ይህን የገለጹት ሶስቱ ሀገሮች በሚኒስትሮች ደረጃ ለሶስት ቀናት ሲያደርጉት የነበረው ድርድር ካበቃ በኋላ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ነው። የሀገሮቹ ድርድር የመጨረሻ የስምምነት ሰነድ እንዲዘጋጅ ለቴክኒክና ለሕግ ባለሙያዎች ትዕዛዝ መሰጠቱ በተገለጸበት በዚህ ጊዜ ግብጽ ፈጣን ስምምነት ላይ እንዲደረስ ፍላጎት እንዳላት ማሳየቷን አምባሳደሩ ጠቁመው፣ በዝርዝር ጉዳዮች ላይ ያላት አቋሟ ግን የሚፈለገውን ስምምነት እንዳያዘገየው እንደሚሰጉ ተናግረዋል። አምባሳደር ፍጹም አረጋ ከሀብታሙ ስዩም ጋር ያደረጉትን አጭር ቃለ ምልልስ ቀጥሎ ያዳምጡ።
በጣም አመሰግናለሁ አምባሳደር ፍጹም አረጋ። የአባይን ግድብ አሞላልና አጠቃቀም በተመለከተ ሶስቱ ሀገራት በሚኒስትሮች ደረጃ ድርድር ሲያደርጉ ሰንብተዋል። የአሁኑ ድርድር ውጤት ምን ሆነ? የአሁኑ ምክክር ንግግር ውጤት ምን ሆነ የሚለውን እስቲ በአጭሩ ይንገሩን።
ውይይቱ ሶስት ቀን ተኩል ወይም አራት ቀን የፈጀ ነው የነበረው። በብዙ ጉዳዮች ላይ ውይይት ተደርጓል። አጀንዳው የነበረው መጀመሪያ ጊዜ የውሃ መሙላት የህዳሴ ግድብ ሙሌት ማለት ነው ወይም ፊሊንግ የሚባለው ነው። ከዛ ደግሞ አስተዳደር ወይም ኦፐሬሽን የሚመለከት ነው። ሶስተኛው ደግሞ ድራውት ሚቲጌሽን የሚባል ነው ወይም ደግሞ በድርቅ ጊዜ የሚያጋጥም ሁኔታ አመራር ነው። ድራውት ሚቲጌሽን የሚባለው ራሱ ሶስት ክፍሎች ያሉት ነው። የመጀመሪያው ድራውት የሚባል ነው ወይም ደግሞ ድርቅ ተብሎ ዲፋይን የተደረገው ለአንድ ዓመት ብቻ ችግር ሲያጋጥም በአየር ሁኔታ ምክንያት ውሃው ቢቀንስ እና እስከምን ድረስ ምናምን የሚል ሁሉ አለው ይደረጋል የሚለውን የሚመለከት ነው። ሁለተኛው ፎር ኮንሴኪቲቭ ይርስ ወይም ደግሞ ከአሁን ቀደም በእኛ ሀገር 77 ድርቅ አጋጥሞ የነበረው አይነት ቢያጋጥም ይሄ እስካሁን በ120 ዓመት አንድ የሚያጋጥም ካጋጠመ ከ5-8 ዓመት ድረስ ሊወስድ እንደሚችል ነው ጥናቱ የሚያሳየው። እና የእሱ አይነት ሁኔታ ቢያጋጥም ምን ይደረጋል፣ በታችኞቹ የግርጌ ሀገሮች እንዳይቸገሩ ምን ማድረግ ያስፈልጋል የሚል ውይይት ተደርጓል። ማለትም ፕሮጀክቱ ላይ ብቻ ፎከስ አድርገን ነው ስንናገር የነበረው። በሶስተኛ ደረጃ ደግሞ ኮንሴኪቲቭ ወይም ፕሮሎንግድ ድራይ ይርስ ወይም ደግሞ ድርቅ አይደለም ከፍተኛ የሆነ የውሃ መቀነስ ለተከታታይ ዓመታት ቢያጋጥም ምን አይነት ሚቲጌሽን ይሰራል የሚሉ ጉዳዮች ላይ ነበር ምክክሩ ሲካሄድ ነበረው እና በጣም ብዙ ቴክኒካል ጉዳዮች ያሉት በመሆኑ በመርህ ደረጃ መግባባት የተደረሰበትን ወደ ቴክኒካል እና ወደ ሊጋል የመቀየሩ ሂደት በተጠበቀው መንገድ ማለትም በተጠበቀው ጊዜ ገደብ ውስጥ ማጠናቀቅ አልተቻለም። ስለዚህ ተጨማሪ ጊዜ ያስፈልጓል ማለት ነው። መርሁ ላይ ያለውን ነገር ይህንን ለማስቀመጥ እንግዲህ የቴክኒክና የሕግ ቡድኖች ከሰኞ ጀምሮ እንደገና ይቀመጣሉ ማለት ነው። ስራው ይቀጥላል እና ጠቅላላ እንደገና የተስተካከለ ሰነድ ይዞ በሰላሳ ቀን ውስጥ እንዲያልቅ የሚል ስምምነት ላይ ነው እንትን ያደረግነው። ይሄ የጋራ የሆነው ስምምነት የተወሰኑ ሰዓታት ውስጥ በትሬጀሪ ዌብሳይት ላይ እንዲወጣ ነው ተስማምተን የወጣ ነው ማለት ነው።
አምባሳደር፣ እንግዲህ በአሁኑ ቆይታ ባለፈው በነበረው ንግግር ሀገራቱ የተስማሙባቸውን ጉዳዮች የሚያጸኑ የመፈራረም ስነስርዓቶች እንደሚቀጥሉ ነበረ ተጠብቆ የነበረ። ያ ያልሆነበት ልዩ ምክንያት ምንድን ነው? የሶስቱም ሀገራት ተወካዮች የተስማሙበትን ነገር ወደ ውል ለመቀየር ያዳገታቸው ነገር ምንድን ነው?
እንደዚህ አይነት ውይይት ላይ የሚታዩ ጉዳዮች አሉ። እንግዲህ ሶስቱም ሀገሮች የራሳቸው ቴክኒክ ቡድን የሚሰጡትን የመረጃ ምንጭ መሰረት በማድረግ ነው የሌሎቹ እየቀጠለ ያለው። ስለዚህ እዛ ላይ የሚቀርቡን ጉዳዮች ስናያቸው የሶስቱም ሀገሮች ኤክስፔክቴሽን የተለያዩ ነገሮች ናቸው። በኢትዮጵያ በኩል ፕሮጀክቱንና ፕሮጀክቱን ብቻ ማለትም የታላቁ ህዳሴ ግድብ በመኖሩ ከሱ ጋር የተያያዘ ጉዳይ ብቻ ይዘን ነው መነጋገር የምንፈልገው። ከመጀመሪያው ጀምረንም ግልጽ አድርገን ነው ይህን ያለ ነው። በግብጽ በኩል አንዳንድ በመርህ ደረጃ ይሄን ተቀብለናል ይሉና ወደ የሚያመጧቸው ጉዳዮች ስንገባ ግን ከዛ ወጣ ያሉ የውሃ ክፍፍል የሚመስሉ ነገሮች ከአጀንዳ ውጭ የሆነ ነገር ማለት ነው ተስተዋውሎ ስለነበረ እነሱ ይታረሙ እያደረግን በአንድ በኩል ይታረምና በሌላ በኩል ደግሞ በሌላ መልክ ይዞ ይመጣል። ስለዚህ ያው ቴክኒካል ጉዳዮች ላይ ሙያተኞቹ እየሰሩ የቅሶችም መሀንዲሶችም አናሊስቶችም ይዘን ነው እየሰራን ያለ ነው። በዛ መልክ ነው እንግዲህ እየቀጠለ የነበረው። ጊዜው ሊበቃን አልቻለም። ትላንት ለምሳሌ ሚድናይት ሁሉ አልፎ አላለቀም ነበር ውይይቱ። በሶስቱም በኩል ቀና የሆነ ጉዳዩን ለመጨረስ ግን ደግሞ የሶስቱንም መብትና ጥቅም በሚያስከብር መንገድ ለማስኬድ የሚመስል ፍላጎት አለ። ግን በዚህ በተወሰነው ጊዜ ውስጥ ግን መጠናቀቅ አልቻለም።
ከነባሩ ውይይትና ድርድር ወጣ ያለ ነገር ነበር ወይ? የሚነጋገሩት ሀገራት ከፍላጎታቸው ውጪ እንዲሄዱ ከአመኑበት ውጪ እንዲሄዱ የሚያደርግ የመገደድ ስሜትና የመገደድ እንቅስቃሴ ነበረ ወይ?
እንደሱ አይነት ነገሮች አልነበሩም። ግብጽ በኩል ጉዳዩ ቶሎ እንዲያልቅ የመፈለግ ነገር ነበር። ዛሬ ልንፈርም ነው የመጣ ነው እንጨርሰው እንደዚሁን ብለው እንደዚህ አይነት ፍላጎት ያሳዩና ጥሩ ለመፈራረም ከመጣችሁ ደግሞ እኛ ደግሞ ይሄ በዚህ መልክ ነው የምናየው እኛም ለመፈራረም ዝግጁ ነን ብለን ስንላቸው እንደገና ወደ ኋላ ይላሉ። እነሱ የሚጠብቁት ነገር አለ። ያ ነገር እስካልመጣ ድረስ ጊዜ አይፈልጉም ማለት ቶሎ እንዲያልቅ ይፈልጋሉ። ምክንያቱም እንግዲህ የህዳሴ ግድብ የመጀመሪያው ሙከራ የሚቀጥለው ማለትም አሁን በያዝነው ክረምት ላይ እንደሚጠናቀቅና ተወሰነ ውሃ መያዝ እንደምንጀምር ይፋ የተደረገ መረጃ ስላለ ግንባታውም እየቀጠለ ስለሆነ ያው ምንም ቢሆን ወደ ውሃ መያዝ እኛንም ውሳኔ ሳይፈልጉ እየሄዱ ነው የሚል ስጋት ስላላቸው ተስማምተን ነው የያዙት የሚለውን ነገር ለማድረግ ከፍተኛ ግፊት እያደረጉ ነው። እንደምታውቁት ይሄ ነገር የተጀመረው የግብጽ ፕሬዚደንት የተባበሩት መንግስታት ስብሰባ ኒውዮርክ ላይ ዓለም አቀፉ ማህበረሰብ ጣልቃ ይግባ ብለው በጠየቁት መሰረት ይህን ተከትሎ አሜሪካ ለሶስቱ ሀገሮች የውጭ ጉዳይ ሚኒስትሮች ባደረጉት ግብዣ መሰረት ነው። ስለዚህ ተጠርተን ተጋብዘን ነው የመጣ ነው። በአጋጣሚ አሜሪካና የዓለም ባንክ ኃላፊዎች መገኘታቸው የአሜሪካ የገንዘብ ሚኒስትሩ እና የዓለም ባንክ ፕሬዚደንቱ መገኘታቸው እውነቱን ለመረዳት አስችሏቸዋል። ብዙ በፊት ይነገራቸው የነበረ ያ ያልሆነበት ሁኔታ ምን እንደሆነ የተገነዘቡበት ሁኔታ ነበር። እኛም ደግሞ ለማስገንዘብ በጣም ጥሩ አጋጣሚ ነው የነበረው። እስከ ፕሬዚደንት ትራምፕ ድረስ ጉዳዩን የማስረዳት እድል አጋጥሞናል። ይህ በአንድ በኩል በፖዚቲቭ የሚታይ ነው። በሌላ በኩል ግን ግብጽ ጉዳዩ ቶሎ እንዲጠናቀቅ የመፈለግ ቅድም ባልኩት ምክንያት፣ ምናልባትም ሌሎች ስለኛ ግልጽ ባላረጉት ምክንያት ብዙ ስፔኩሌሽኖች አሉ በዚህ ዙሪያ። በእነዚህ ምክንያቶች የግብጽ ቶሎ እንዲያልቅ የመፈለግ ጉዳይ ነበር። ጊዜ ወስደን ቀስ ብለን እንየው ምናምን የምለውን ሀሳብ ሁሉ የለም ቶሎ መጨረስ እንችላለን እንደዚህ ብናደርግ እያሉ እንደገና ይዞ ነበር እና በጫና መልክ አይደለም ስብሰባውን ማስጨረስ ስለነበረብን በትዕግስት እስከ መጨረሻው ድረስ ሄደናል።
በአጠቃላይ የውይይቱ መንፈስ የንግግሩ መንፈስ ኢትዮጵያም ሆነ ሌሎቹ ወደሚፈልጉበት ደረጃ የሚያደርስ ነው ወይ? በእርስዎ እይታ የአሁኑ ውይይትና ንግግር ማብቂያ ወይም መዳረሻው እንዴት ይሆናል ብለው ያስባሉ?
በህዳሴ ግድብ አሞላል እና አስተዳደር ዙሪያ ብቻ አድርገን እስከተነጋገርን ድረስ ኢትዮጵያ እንደ ግድቡ ባለቤት መብቷን ሙሉ በሙሉ ይዛ እንደገና ደግሞ እንደ ራስጌ የውሃው አካል ለግርጌ ሀገሮች ባለፈው ሶስቱ ሀገሮች መሪዎች በፈረሙት መርህ መሰረት ውሃውን የመልቀቅ ጉዳይ ጠብቃ እስከሄደች ድረስ በኢትዮጵያ በኩል ያን ለመፈጸም ዝግጁ ነች። በግብጽም በሱዳን በኩል እስካሁን ችግር ብዙ አይታይም። በግብጽ በኩልም ያንኑ መርህ ተቀብሎ የመሄድ ነገር እስከመጣ ድረስ ስምምነቱ ሊመጣ ይችላል። ግን በዚሁ አቋማቸው የሚቀጥሉ ከሆነ በጣም ረጅም ጊዜ ነው የሚወስድብን። በአንድ በኩል ቶሎ እንዲያልቅ ይፈልጋሉ የምናየው ነገር ስላለ ማለት ነው። በሌላ በኩል ደግሞ ወደ ውይይቱ ሲገባ የእነሱን ጥቅም ብቻ ይዞ የመውጣት ፍላጎቶች በሚነጋገሩ ሀገሮች መካከል ኮምፕሮማይዝ የሚባል ነገር አለ። ሁሉም የሀገሩን ጥቅም ጠብቆ ግን ደግሞ የጋራ የሆነ ነገር ላይ መድረስ ይቻላል። ወደ እንደዚህ አይነት ነገር መምጣት እስከቻሉ ድረስ እዛ ደረጃ መድረስ ይቻላል ባይ ነኝ። ግን እስካሁን ትንሽ እንደሱ አይነት ነገሮች በእነሱ በኩል እያየን አይደለም። ስለዚህ ተስፋ ሳንቆርጥ እንቀጥላለን።
አምባሳደር ፍጹም አረጋ በጣም አመሰግናለሁ።
እሺ፣ አመሰግናለሁ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች መጠለፋቸው ከተነገረና ያሉበት አልታወቅ ካለ ሳምንታት ተቆጠሩ። አሁን ሰው ድምፁን እያሰማ ነው። የቅርቡን ብናስታውስ እንኳ ትናንት ደሴ ላይ ሰልፍ ነበር።
ለታገቱ ተማሪዎች መጮህ ፖለቲካ ሳይሆን ሰብአዊነት ነው።
በአሜሪካ የተለያዩ ከተሞችም ኢትዮጵያውያንና ትውልደ ኢትዮጵያ በየአደባባዩ ወጥተዋል። ከትናንት በስቲያ ሎስ አንጀለስ ነበር።
ዛሬ የተሰበሰብንበት ዋናው ዓላማ በኢትዮጵያ ቆንስላ ጀኔራል ጽህፈት ቤትና በኮንግረስ ውመን ካረን ባስ ኦፊስ በመገኘት ለታገቱት 17 የአማራ ተማሪዎች ድምፅ ለመሆን መጥተናል።
ስሜ አራያዝ ብጤ ሀብተ ማርያም ይባላል። አመጣጤ ከኒቫዳ ላስ ቬጋስ ነው።
ከደሴ መስፍን አራጌ ከሎስ አንጀለስ ዳንኤል አርጋው ዘግበው ነበር። አዲስ አበባ ላይ ደግሞ ጠቅላይ ሚኒስትሩና በምክትል ጠቅላይ ሚኒስትሩ የሚመራው ለዚሁ ጉዳይ ተብሎ የተቋቋመው ግብረ ኃይል አባላት ከተማሪዎቹ ቤተሰቦች ጋር ተገናኝተው ተወያይተዋል። ስለ ውይይቱ አካሄድና ስለ አጠቃላዩ ሁኔታ የጠቅላይ ሚኒስትሩን ጽህፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁንን እስክንድር ፍሬው የከትናንት በስቲያው ሐሙስ አነጋግሮ ነበር። እንሆ።
በጣም አመሰግናለሁ ስለ ጊዜዎት አቶ ንጉሡ ጥላሁን፣ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ። ጠቅላይ ሚኒስትር አብይ አህመድ ከታጋች ተማሪዎች ቤተሰቦች ጋር መገናኘታቸውን ሰምቻለሁ። ምክትል ጠቅላይ ሚኒስትሩ የሚመሩት ኮሚቴም እንደዚሁ ከእነሱ ጋር መገናኘቱን ሰምቻለሁ። ዘርዘር ያለ መረጃ ይስጡኝ በዚህ ላይ መጀመሪያ።
በአጠቃላይ እስካሁን ድረስ ሪፖርት ካደረጉት ከአስር ወላጆች 8 ወላጆች ዛሬ በጠቅላይ ሚኒስትር ጽህፈት ቤት ከጠቅላይ ሚኒስትሩ ጋር አጠር ያለ ቆይታ አድርገዋል።
8 ወላጆች ነው ያሉኝ?
8 ወላጆች የቤተሰብ አባላት ጨምሮ ማለት ነው። ከክቡር ጠቅላይ ሚኒስትሩ ጋር አጠር ያለ ቆይታ አድርገዋል። ክቡር ጠቅላይ ሚኒስትሩም የሁኔታውን አሳሳቢነት፣ መንግስት እየሰራ ያለውን ስራ፣ ሂደቱን የሚከታተልበትን አግባብ ያለውን መረጃ እና ወደፊትም በጥብቅ የሚከታተለውና በቀን ብቻ ሳይሆን በየሰዓቱ ለዚሁ ተብሎ አመራር ተመድቦ በጥብቅ ስራ እየተሰራበት መሆኑን አንስተውላቸዋል። ለቤተሰቦች ወላጆች ያሉበትን ሁኔታም አይተዋል። ከዛ በመቀጠል ረዘም ያለውን ጊዜ ክቡር ምክትል ጠቅላይ ሚኒስትሩ እና የሰላም ሚኒስትሯ እንዲሁም የምክር ቤት አባላት ተማሪዎቹ ከተወለዱበት አካባቢ ወላጆቻቸው ካሉበት አካባቢ ውክልና አግኝቶ የመጡ የምክር ቤት አባላት
ከዛ አካባቢ የተመረጡ የፓርላማ አባላት ማለት ነው
የፓርላማ አባላት በነበሩበት ውይይት ተደርጓል። በውይይቱም በመጀመሪያ ደረጃ ወላጆች የሚያነሷቸውን የተለያዩ ጉዳዮች በጽሞና የማዳመጥ እነሱም ያላቸውን መረጃ እና አሁንም ቤተሰቡም ጭምር ያለበትን ሁኔታ የማዳመጥ እና እንደ መንግስት ደግሞ መንግስት እስካሁን ድረስ በሚዲያ ለህብረተሰቡ ከተገለጸው በተጨማሪም በዝርዝር አለፍ ያሉ ጉዳዮችን በማንሳት ለወላጆች መንግስት እየሰራ ያለውን ስራ አብራርተዋል። ምክትል ጠቅላይ ሚኒስትሩ በዝርዝርም በቦታው ተገኝተን ስለነበረ ያየናቸውን የታዘብናቸውን ያገኘናቸውን መረጃዎች ለወላጆቹ በሚመጥን ደረጃ እንደዚሁ መረጃ ሰጥተናቸዋል። ከዛም ባሻገር ሁኔታውን የምንከታተልበትን አግባብ በመቀጠልም ጉዳዩን ልባት እስኪያገኝ ድረስ መንግስት ቀን ከሌት ይሄንኑ እንደሚሰራ እና ወላጆችም ባላቸው ግንኙነት ባላቸው መረጃ ከመንግስት ጎን ሆነው ልጆቹ የጋራ ልጆቻችን መሆናቸውን ጉዳቱም ጭንቀቱም ስጋቱም የመውለድና ለመውለድ ካልሆነ በስተቀር እንደ መንግስትም የላቀ ኃላፊነት ያለብን መሆኑንና ወላጆችም ልጆቹን ወደ ትምህርት ቤት የላኩት ወደ ዩኒቨርሲቲ የላኩት ራቅ አድርገው የላኩት መንግስትን አምነው ስለሆነ ይህንን አመኔታ በአግባቡ መወጣት ባለመቻላችንና ይሄ መከሰቱ አሳዛኝም እንደሆነ ፈጣን ምላሽም ባለመገኘቱ እንደዚሁ መንግስትን የሚያስጨንቅ መሆኑን ከልብ ውይይት ተደርጓል። በውይይቱ ሂደት ወላጆች የተደረጉትን ጥረቶች በልኩ እንዲረዱ እናም በእኛም ግንዛቤ በመጨረሻም እንዳረጋገጥ ነው በቂ መረዳት ላይ እንደደረሱ እና የተቻለውን ሁሉ መንግስት እንዲያደርግም እንደዚሁ ጥያቄ ጠይቀዋል። ይህንን ማረጋገጫ ተሰጥቷቸዋል። ውይይቱ በእውነቱ ጥሩ ነበረ። መረዳዳትና መደማመጥ የወላጆችንም ህመም የማዳመጥ እድልም የፈጠረ ነው። እንዲሁም የሚታወቅ ቢሆንም እንኳን በአካል ደግሞ ከወላጆች ጋር ሲወያዩ ወላጆች የሚያነሷቸው እጅግ የሚያሳዝኑም ልብ የሚለቁ ነገሮች በቅርበት ከነሱ ጋር ለመወያየት ረዘም ያለ ጊዜ ወስደን የግማሽ ቀን ውይይት ነው የተደረገውና ይህን ይመስላል። በአጠቃላይ
የጠቅላይ ሚኒስትሩ ስሜት ምን ይመስላል በደረሰው ሁኔታ ላይ? አቶ ንጉሡ ይህንን ሊያካፍሉኝ ይችላሉ?
ክቡር ጠቅላይ ሚኒስትሩ እንደ ማንኛውም ሰው ብቻ ሳይሆን አገር እንደሚመራ ይህ ኃላፊነት እንዳለበት የመጨረሻው ሰው እንደመሆናቸው ጉዳዩን እጅግ በንቃት በመከታተል በየጊዜው የመረጃ ፍሰቱንም ቀን በቀን እንደሚከታተሉ በእያንዳንዷ ሁኔታ የምትመጣ መረጃ እየተነጠኑ አቅጣጫ እንደሚያስቀምጡ ለወላጆች ገልጸውላቸዋል። ስሜታቸውንም አጋርተዋቸዋል። ያው አንተም ብትረዳ እንደምትችለው ይሄ ጉዳይ ማንንም የማንንም በየትኛውም ደረጃ ያለ ሰው ስሜት የሚፈታተልና የሚጎዳ ነው። የኃላፊነት ደረጃ ደግሞ በሳቸው መጠን በዚህ ደረጃ ሲሆን ደግሞ በእጅጉ የሚፈትን ነው። ይህንን ገልጸውላቸው ወላጆችም ይህንን እውቅና ሰጥተዋል፣ አመስግነዋል። ተስፋቸው መንግስት ላይ እንደሆነም አመላክተዋል። የአደራ መልእክታቸውንም አስተላልፈዋል። እሳቸውም ይህንን ተቀብለዋል።
ጠቅላይ ሚኒስትር አብይ አህመድ እና ምክትል ጠቅላይ ሚኒስትር ደመቀ መኮንን እርግጥ በተለያየ ፕሮግራም ነው ያገኟቸው። መጀመሪያ ከጠቅላይ ሚኒስትር አብይ አህመድ ጋር ነው የተገናኙት የታጋጅ ተማሪዎች ቤተሰቦች። ከዚያ ደግሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን ከሚመሩት ኮሚቴ ጋር ነው የተገናኙት። ጠቅላይ ሚኒስትር አብይ ወይም ምክትላቸው አቶ ደመቀ መኮንን ታጋቾቹ የሚገኙበትን ሁኔታ ለቤተሰቦቻቸው ገልጸዋል ወይ? አሁን ያሉበትን ሁኔታ?
አዎ፣ በዚህ ሁኔታ በመረጃ ደረጃ መረጃዎቹን በማስረጃ በማረጋገጥም የተሄደበትን ርቀት በዝርዝር የቦታውን ሁኔታ የአካባቢውን ሁኔታ የወላጆችንም ከተነጠኑ በኋላ ለሕዝብ ግልጽ የተደረጉ መረጃዎችንም በመድገምና በማብራራት ምንስ ማለት ናቸው በማለት ከዚያም ባለፈ ደግሞ የተገኙ መረጃዎች ግን የምርመራ ስርዓቱን በማያስተጓጉሉ የጸጥታ ስራውን በሚያግዙ ሁኔታዎች ላይ ተመስርተው መረጃ ሰጥተዋቸዋል። ከዚህ ውስጥ እንግዲህ እስካሁን ድረስ ልጆቹን በተመለከተ አንድም እኔ ነኝ ይህንን ኃላፊነት የምወስደው ብሎ የሚቀርብ አካል የሌለ መሆኑ፣ ከዛም ባሻገር ደግሞ በተጨባጭ በሌሎች ጊዜያትና አካባቢዎች አንዳንድ ጊዜ እኔ ነኝ ብለው በዓለም ደረጃም እንደሚታወቀው ኃላፊነት የምወስደው የሚሉ አካላት መንግስት በግልጽ ከነሱ ጋር የሚፋለማቸው ወይም የሚደራደራቸው አካላት የሌሉበት መሆኑንም ከዛም ባሻገር ደግሞ ተማሪዎቹን ልጆቹን በተመለከተ የትኛውን መረጃ ብናገላብጥና ብናይ የልጆቹን ደህንነት እስካሁን ችግር ውስጥ የጣለ የትኛውን መረጃ የሌለ መሆኑን በግልጽ አሳይተዋቸዋል። እንግዲህ መልካሙን በመመኘት መንግስት ልጆቹንና ወላጆችን ለማገናኘት ማንኛውንም ጥረት የሚያደርግ መሆኑን፣ ችግር ሳይፈጠር በሰላም ለመቋጨት ጥረት የሚደረግ መሆኑን፣ የትኛውን መረጃ ግን ከተገኘ ለመቼም ቢሆን አይደበቅምና ለህብረተሰቡ ለወላጆችም መረጃ የሚሰጥ መሆኑን ክቡር ምክትል ጠቅላይ ሚኒስትሩ ቃል ገብተው አስረድተው ወላጆችም ይህንኑ ተረድተው ነው የተጠናቀቀው ማለት ነው።
መንግስት ለጉዳዩ በቂ ትኩረት አልሰጠም ለሚሉ አስተያየቶች መነሻ ከሆኑት አንዱ እንግዲህ እንደዚህ አይነት ትችቶች ሲሰነዘሩ ቆይተዋል። እርስዎም እንደሚያውቁት ለማስለቀቅ ስለሚደረገው ሂደት የልጆቹን ደህንነት እና ተያያዥ ጉዳዮችን የተመለከቱ መረጃዎች ቶሎ ቶሎ አለመለቀቃቸው ወይም አለመውጣታቸው ነው አለመሰጣታቸው ነው እና ስለዚህ ምን ይላሉ እርስዎ አቶ ንጉሱ?
እርግጥ ነው አንድም ፈጣን ተከታታይ አስተማማኝ መረጃ ለህብረተሰቡ የቀረበበት ሁነት አይደለም ይህ አጋጣሚ። ሁለተኛ በህብረተሰቡ ዘንድ ደግሞ ተከታታይና አስተማማኝ መረጃ ማግኘት ፍላጎት አለ። ይሄም ተፈጥሯዊና ትክክልም ነው። ነገር ግን ይሄን ጉዳይ በተመለከተ ፈታኝ ጉዳዮች አሉ፣ ፈታኝ ነገሮች አሉ። ለህብረተሰቡ ፈጣን መረጃ መስጠትና ትክክለኛ መረጃ መስጠትን ማጣጣም፣ በፍጥነትና በትክክለኛነት በእርግጠኛነት መካከል ያለውን መጣጣም መጠበቅ በጣም አስፈላጊ ነው። ከዛም ባሻገር ይሄን መረጃ ትክክለኛ መረጃ ቢሆንም ፈጣን መረጃ ቢሆንም የምርመራውን የእንቅስቃሴውን የስምሪቱን ስራ በሚያስተጓጉልና በሚያደናቅፍ ጊዜና ሁኔታ የሚሰጥ መረጃ ከጥቅሙ ጉዳቱ ይበልጣል እና ሁለቱን ጉዳዮች ማጣጣም በጣም ተገቢ በመሆኑ ይሄንን ጊዜ ወስዷል። መረጃውን መስጠት በቻልንበት ጊዜ ግን መረጃውን እየሰጠን ሄደናል። ጉዳዩ ግን በፍጥነት አለመቋጨቱም በሂደቱም ቢሆን የወላጆችን ህመም የሚፈውስ መረጃ በፍጥነት ባለመገኘቱም በፍጥነት መስጠት ባለመቻሉም ህብረተሰቡንም ይሁን ወላጆችን ለሆነ ጊዜ ያንገላታም የጎዳም አጀንዳም የሆነ መሆኑን እናስተውላለን። ነገር ግን ለህብረተሰቡ መረጃ ላለመስጠት ጉዳዩን ለመደበቅ እና ቸል በማለት ምንም ስራ ባለመስራት ሳይሆን ጉዳዩ እንደ ችግር ተወስዶ መረጃው ከተገኘበት ጊዜ ጀምሮ የሀገር መከላከያ ሰራዊትም፣ ፌዴራል ፖሊስም፣ የፖለቲካ አመራሩም ሁሉም ርብርብ አድርጎ በክቡር ምክትል ጠቅላይ ሚኒስትሩ የሚመራ አንድ ግብረ ኃይልም ተቋቁሞ ከሌሎች ስራዎች ሁሉ ጋብ በሚል መልኩ ይህን ጉዳይ ዋነኛ ጉዳይ አድርገን ይዘን እየሰራን ነው። ስለዚህ የመረጃ ጉዳይ ካልሆነ በስተቀር መረጃውን በፍጥነት መስጠት ያለ መስጠት ጉዳይ ካልሆነ በስተቀር ስራውን ግን ያለማቋረጥ እየሰራን መሆኑን አሁን ይህን ሰሞን እንግዲህ የመረጃ ማግኘቱን ሂደት ቦታውን ላይ ያለውን ሁኔታ የማየት እና የመፈተሽ ሂደት በተጠናከረበት በተደጋጋሚ እንዳልነው ይህን ሁለት ሶስት ቀን ጠቃሚ መረጃዎች ተገኝተዋል። እነዚህ ጠቃሚ መረጃዎች ወደ ጥሩ መንገድ እንዲወስዱን እየሰራን ነው። ይሄንን በማያበላሽ ሁኔታ ለህብረተሰቡ መረጃ የመስጠቱን ሂደት እንቀጥላለን። ፍጥነትንና የመረጃ ጥራትን ግን የማጣጣም ሁኔታ የግድ እንደሆነም እናስተውላለን ማለት ነው።
በጣም ነው የማመሰግነው አቶ ንጉሱ።
አመሰግናለሁ።
ወደ ተከታዩ ቅንብር እንለፍ። የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጃዋር መሐመድን ኢትዮጵያዊ ዜግነት ሁኔታን እንዲያረጋግጥ ቀነ ገደብ የሰጠበትን ሁለተኛ ደብዳቤ ለኦሮሞ ፌዴራላዊ ኮንግረስ ኦፌኮ ልኳል። ኦፌኮም ጉዳዩን በሕጉ መሠረት ፈታዋለሁ ብሏል። ጽዮን ግርማ ዝርዝሩን ይዛለች።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አቶ ጃዋር መሐመድን በፓርቲ አባልነት መቀበሉንና ግለሰቡም የአሜሪካ ዜግነታቸውን ለመመለስ በዝግጅት ላይ መሆናቸውን በይፋ በመናገራቸው ምክንያት ቦርዱ ቀነ ገደብ ያለው ሁለተኛ ደብዳቤ ለመጻፍ መገደዱን ተናግረዋል።
መጀመሪያ መነሻችን ላይ የሰጠነውን ማብራሪያ በደንብ እንደገና የሚገልጽ ነው። በሕጉ መሰረት ያላቸውን አማራጮች የሚያብራራ ነው። በዛ መሰረት ሰነድ ካለ እንዲያቀርቡ፣ በተለይ የኢትዮጵያ ዜግነትን በተመለከተ እንደገና ዜግነታቸውን መልሰው ማግኘት የቻሉበትን ማስረጃ እሱን እንዲያቀርቡ፣ ያንን ካላደረጉ ደግሞ በሕጉ የሚጠበቀው እንዲህ አይነት ሰዎችን በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ የሚል
አዋጅ ቁጥር 1162 ዝባር 2011 አንቀጽ 63 ቁጥር 1 እና ቁጥር 2 መሰረት አገር አቀፍ ወይም የክልል ፓርቲ መሆን የሚችለው ኢትዮጵያዊ ዜግነት ያለው ሰው ብቻ መሆኑን ፓርቲ መመዝገብ ከሚያስከለክሉት ምክንያቶች አንዱ የውጭ አገር ዜጋ አባል አለማድረግ መሆኑን ይደነግጋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ ደብዳቤውን የጻፈው ይህንን አዋጅ መሰረት በማድረግ መሆኑን ተናግረዋል። ለኦፌኮ በድጋሚ ከቦርዱ በተጻፈለት ደብዳቤ ፓርቲው በዚህ አዋጅ መሰረት አቶ ጃዋር መሐመድ ኢትዮጵያዊ ዜግነት እንዳላቸው የሚያስረዳ ሰነታቸውን የማቋረጥ ሕጋዊ ግዴታ እንዳለበት አሳስቧል። በአማራጭነት ከተጠቀሱት ግዴታዎች መካከል ሁለቱን ፈጽሞ በማስረጃ የተደገፈ ማብራሪያ እስከ ጥር 29/2012 ዓ.ም ለምርጫ ቦርድ እንዲያቀርብ ተጽፎለታል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ጉዳዩ በሕጉ መሰረት እልባት እንዲያገኝ እናደርጋለን ብለዋል።
ብዙ ሰዎች ኢትዮጵያዊነትን ሲፈልጉ በማይመችበት ጊዜና ችግር በሚኖርበት ጊዜ በነበረበት ጊዜ ከኢትዮጵያ ወጥቶ ሌላ ዜግነት ይዞ የአሜሪካ ኦልሬዲ ውጭ ነበረ። ነገሮች ሁሉ ደግሞ ሲሻሻሉ እንደ ማንኛውም ሰው ተመልሷል። ብዙ ኢትዮጵያውያን ውጭ ሆነው ዜግነታቸውን ቀየሩና ቀደም ሲል እንደገና ደግሞ ወደ ኢትዮጵያ ዜግነት የመለሱ ብዙዎች አሉ እና ስለዚህ ይህን አይል ኢሹ ሆኖ የሚቀርብ ጉዳይም አልመሰለንም። እንግዲህ ጃዋር በአጠቃላይ የውጭ ሀገር ዜጋ ይሁን አይሁን እኛ በሚመጣበት ጊዜ ተቀብለነዋል። አሁን ደግሞ የዜግነት ጉዳይ በሚመጣበት ጊዜ የምርጫ ቦርድ ይህን ጥያቄ ሲያቀርብልን እሺ ብለን ነገሩን አንተ የውጭ ሀገር የአሜሪካዊ ፓስፖርት አለ እና ያንን ጨርስ ብለነዋል። የተጻፈልንን ደብዳቤ ግልባጭ ሰጥተ ነው እሱም በፕሮሴስ ላይ እንዳለ ነው የገለጸን።
እንግዲህ አቶ ሙላቱ ገመቹ ከዚህ በፊት ፕሮፌሰር መረራ ጉዲናም ተጠይቀው ተመሳሳይ ይዘት ያለው መልስ መልሰዋል። አሁን እርስዎም ያሉት ምርጫ ቦርድ ይህን ጥያቄ መጠየቅ እንደፈለገ እንጃ የሚል ነው። ይዘቱ ተመሳሳይ ባይሆንም ብዙ የፖለቲካ ፓርቲ አባላት ከውጭ ሀገር ገብተዋል እና የአቶ ጃዋርን በተለየ ሁኔታ ለምን ተመለከተ የሚል ጠይቀን ነበር። የተሰጠ ምላሽ በተለየ ሁኔታ አልተመለከትንም፣ ፓርቲው ራሱ በይፋ ዜግነት ጉዳያቸው በሂደት ላይ ነው ያለው እና አባል አድርገናቸዋል ብሎ በይፋ ገለጸ። ይሄ ደግሞ ከአዋጅ ቁጥር 162 ዝባር 2011 አንቀጽ 63 12 መሰረት አገር አቀፍ ወይም የክልል ፓርቲ አባል መሆን የሚችለው ኢትዮጵያዊ ዜግነት ያለው ሰው ብቻ መሆኑ ተደንግጓል። ከዚህ አዋጅ የተጻረረ ስለሆነ ነው የጠየቅ ነው። ከዚህ በፊትም ሌሎች ፓርቲዎች ምዝገባ በሚያደርጉ ሰዓት በተመሳሳይ የውጭ ሀገር ዜግነት ያላቸውን ሰዎች ከአባልነታቸው ሰርዘዋል ብሎ ምሳሌ ጠቅሶ አስረድቶናል ምርጫ ቦርድ። ስለዚህ እናንተ ህጋዊ ፓርቲ ከሆናችሁ ይሄንን በምትጠየቁ ጊዜ ለምን ተጠየቅን ማለት ተገቢ ነው ወይ?
እኛ መጀመሪያም ኢትዮጵያዊ የውጭ ሀገር ዜጋ ነው አይደለም የሚለውን እንደ ማንም ኢትዮጵያውያን ሌሎች አባል እንደሚሆኑ እሱም ጠይቆን አባል ሆነዋል። አሁን ደግሞ የእሱ የዜግነት ጥያቄ ውስጥ በሚገባበት ጊዜ ይሄ እንዲህ አይነት ነገር መጥቷል እና ይህንን ነገር ሶልቭ አርግ ብለነዋል። እሱ ይህንን እንደሚጨርስልን ነው። ካልጨረሰ የአባልነቱ ጉዳይ በህጉ መሰረት እልባት የሚያገኝ ይሆናል። ከዚህ በላይ እንትን የምናደርገው ነገር የለም። አባልነት ይመጣል። በስርዓቱ ያልጠበቀና በትክክል ኢትዮጵያዊ ካልሆነ የሚሰረዝ ይሆናል። ይህንንም እናሳውቀዋለን።
ወይዘሪት ብርቱካን ሚደቅሳን ደብዳቤው ቀነ ገደብ አለው ወይ ብለናቸው ነበር።
ቀነ ገደብ አለው።
ወይዘሪት ብርቱካን ሚደቅሳ፣ ይሄ የአቶ ጀዋር መሐመድ ጉዳይ ከተነሳ በኋላ በጣም ብዙ አስተያየቶች ይሰጣሉ። አሁን እንግዲህ ማህበራዊ ሚዲያ ላይ የሚሰጡትን ነው ብዙ ጊዜ የምንጠቅሳቸው። የተለያዩ አስተያየቶች ሲሰጡ ነበር። ከተሰጡ አስተያየቶች መካከል ለምንድን ነው ጀዋር መሐመድ ላይ ብቻ ትኩረት የተደረገው? ከውጭ የተመለሱ በጣም ብዙ የፖለቲካ ፓርቲ አመራሮች አሉ። የፖለቲካ ፓርቲም እንደገና አስመዝግበው አቋቁመው እየሰሩ ያሉ አሉ እና እነሱ ግለሰቦች በምን ሁኔታ ነው ያለው? የእነሱ ሳይጠየቅ ጀዋር ላይ ለምን ትኩረት ተደረገ የሚል ነገር ይነሳል እና የቦርዱ ከተቋቋመና ስራ ከጀመረ በኋላ አዲሱም ህግ ከወጣ በኋላ ምን ይመስላል ልምዱ? እንደዚህ ያለ እርምት ይወሰድ ብላችሁ የጠየቃችሁበት ሁኔታ አለ?
በተለይ ከውጭ የተመለሱ የፖለቲካ ፓርቲ አመራሮችን በተመለከተ ሲመለሱ የመጀመሪያው ሂደት ፓርቲዎቻቸው ማስመዝገብ ስለሆነ ሰነዶቻቸውን ያቀርባሉ። የአባላቶቻቸውን የአመራር አባላቶቻቸውን ዝርዝር ያቀርባሉ። ያን በሚያደርጉበት ጊዜ ገና የምዝገባ ሂደት ስለሆነ እያየን አላግባብ ያስገቡትን እንዲያስወጡ እንመክራቸዋለን። በዛ መሰረት እየፈጸሙ ነው ሰርቲፊኬቶቻቸውን እያገኙ የቆዩት። ከዛ አንጻር አንድ ሁለት ፓርቲዎች ከዚህ ጋር የተያያዘ ችግሮች ነበሯቸው። ለምሳሌ ለመጥቀስ ኦነግ፣ አሁን የተመዘገበው የኦሮሞ ነጻነት ግንባር ማለት ነው፣ ሰነዶቹን አሟልቶ ስብሰባውን አድርጎ የአመራር አባላቱን በሚያቀርብበት ጊዜ አንድ ሁለቱ ወይም ሶስቱ ይመስለኛል በአመራር አባልነት ከተጠቀሱት ውስጥ ከሌላ ሀገር ዜግነት ወስደን ስለነበረ ያንን መልሶ ኢትዮጵያዊ ዜግነት ለማግኘት ሂደት ላይ ናቸው የሚል መረጃ አብሮ ነበር። እና ሂደት ላይ ያለ መሆኑ ዜግነትን የሚያረጋግጥ ወይም ሙሉ ዜግነትን የሚያሳይ ስላልሆነ በዛ መልኩ እንደማንቀበል ስንነግራቸው እነዛን አባላቶቻቸውን ተክተዋል። እንደዚሁም የኦሮሞ ብሔራዊ ፓርቲ በጀነራል ከማል ገልቹ የሚመራው ምዝገባቸው አይ ቲንክ በዚህ ሳምንት ተጠናቆ ሰርቲፊኬቱ የተሰጣቸው ይመስለኛል። ሂደት ላይ ያለ ፓርቲውን ወክለው ከኛ ጋር ብዙ ግንኙነት የሚፈጽሙ ሰዎች ነበሩ እና ስማቸውን መጥቀስ የምችል ይመስለኛል አቶ ሊበን ውይይቶች ላይ ድርድሮች ላይ የሚሳተፉ ከዛ እንዲሁ ዝርዝሩ ሲገባ ዜግነታቸው በዛ መልኩ ተጽፎ ስለነበረ ኢትዮጵያዊ ዜጋ እንዳልሆነ የሚያሳይ በኋላ በሂደት ከፓርቲው ጋር ባደረግነው ውይይትና እንዲያስተካክሉ በምንሰጣቸው አስተያየቶች በመመርኮዝ በሌላ አባል ተተክተዋል እና በዚህ መሰረት እያረምን ነው ምዝገባውን እያደረግን የመጣ ነው። ከዚህ ውጭ ግን ምናልባት ሌላ ዜግነት ኖሮት እንደ ኢትዮጵያዊ ዜጋ ሆኖ ተካቶ ያለ አባልም ሆነ የአመራር አባል አሁንም እሱን እያስተካከልን ሞኒተር እያደረግን ፓርቲዎቹ እርምጃ እንዲወስዱ እናስገድዳለን። የእኛም ኃላፊነት ነው የእነሱም ግዴታ ስለሆነ። ከዛም በተጨማሪ ደግሞ አሁን በአዲሱ ደንባችን መሰረት ፓርቲዎች ማሟላት የሚገባቸውን ነገሮች በሙሉ በትክክለኛ ሁኔታ አሟልተው እንዲያስገቡ ከሰጠናቸው አንድ ፎርም ውስጥ ያሏቸውን የአባላት ዝርዝር ሪፖርት እንዲያደርጉ የሚጠይቅ ነው እና ያንን ሲያደርጉ በተሻለ ሁኔታ እያንዳንዱ አባል የሚኖረውን የዜግነት እንደዚህ አይነት ሁኔታ ጠቅሰው አረጋግጠው መሪውም ደግሞ በአፊዳቪት ማለት ነው በመሀል አረጋግጦ የሚያስገባበት ሁኔታ አለ። እሱም ሞር እድል ይሰጠናል በደንብ ለማጥራት ማለት ነው። ግን እስካሁንም ባለው የአመራር ዜግነት የአባል ዜግነት እንደ ዋና ጉዳይ ታይቶ በፓርቲዎች የመመዝገብ ሂደትም ሲጣራ የነበረ ጉዳይ ነው። የአሁንኛውን እንግዲህ የሚለየው ምንድን ነው? ራሱ ፓርቲው አዲስ ፓርቲ አይደለም፣ የቆየ ተመዝግቦ ሲሰራ የነበረ ፓርቲ ነው። ፓርቲው ራሱ በአደባባይ እኛም ሌሎች የሚመለከታቸውም አካላት መንግስትንም ጨምሮ በሚያይበት ሁኔታ የዜግነት ሁኔታቸው የግለሰቡ ያልተረጋገጠ መሆኑን ራሱ ፓርቲው አምኖ እያለ በዚህ በኩል ደግሞ በአባልነት ተቀብለናቸዋል ብሎ በአደባባይ መግለጫ ስለሰጡ ነው እኛም ግልጽ ሆኖ ያገኘ ነው እና ይሄ ነገር አንድ ነገር መልክ መያዝ አለበት ብሎ ፓርቲውን በደብዳቤ ወደ ማሳሰብና ወደ መጠየቅ ይሄድ ነው ማለት ነው።
እንዲህ ያሉ ጥያቄዎች እንዲህ ያሉ ጉዳዮች ሲያጋጥሟችሁን ደብዳቤ ከመጻፍ በመለስ በቀነ ገደብ አለው ምንድን ነው የምታደርጉት በዛ መልኩ ካልተፈጸመ?
እንግዲህ በፓርቲ የሚንቀሳቀሱ ድርጅቶች ተመዝግበው የሚንቀሳቀሱ ድርጅቶች የተለያዩ ኃላፊነት አሏቸው። ግማሾቹ ጊዜ ገደብ ያላቸው ፔሪዲካሊ ወይም ጊዜን ጠብቆ መፈጸም ያለባቸው ሪፖርት የማድረግ ግዴታ ሊሆን ይችላል፣ ስብሰባዎች ማድረግ ሊሆን ይችላል፣ ሰነዶች የማስገባት ለምሳሌ የአመታዊ የሂሳብ ሚዛን የሚያሳይ የኦዲት ሪፖርት ማስገባት ሊሆን ይችላል እና ህጉ ላይ የተለያዩ ግዴታዎች በተለያየ ሁኔታ የሚፈጸሙ እንዳሉ አስቀምጠ ተቀምጧል እና ይነዛ እንግዲህ ታውች አለመፈጸም እንደየ ጥፋቱ መጠን የሚያስከትላቸው ውጤቶች ደግሞ እንደሚኖሩ እዛው ህግ ላይ አለና እንግዲህ በህግ አግባብ የሚኖራቸውን ውጤቶች ለየፓርቲዎቹ ማሳወቅ ከዛም በኋላ ቅጣት መጣልም ካስፈለገ ቅጣት መጣል ማስጠንቀቂያ መስጠት ካስፈለገ ማስጠንቀቂያ መስጠት እንዳልኩት ህጉ ላይ በተቀመጠው ሁኔታ ማለት ነው እሱን ነው የምናደርገው ለሁሉም አይነት የፓርቲ እንቅስቃሴዎች ጋር የሚያያዝ ነገር ነው ይሄ
ሌላ እንደዚህ በይፋ የሚታወቁ ግለሰቦችም አሉ ለምሳሌ አቶ አንዳርጓቸው ጽጌ በእስር ላይ በነበሩ ጊዜ የእንግሊዝ መንግስት ዜጋዬ ታስረዋል ብለው ሲወተውቱ እንደነበር ይታወሳልና እሳቸው የኢዜማ ፓርቲ አባል እንደሆኑ ይነገራል እሳቸውስ ላይ ያደረጋችሁት ማጣራት አለ?
እሳቸው ላይ በተለየ ያደረግነው ማጣራት የለም እጽዮን። አሁንም ግን እኔ እስከማስታውሰው ድረስ በአደባባይ በነበረ ኮንቨርሴሽን የአመራር ኃላፊነትን አልወስድም ብለው የእንግሊዝ ዜግነቴንም አልተውም ብለው ተናግረው ከፓርቲው ራሳቸውን እንዳገለሉ ነው የማውቀው። ግን በአባልነት ተመዝግበው መዝገባቸው ላይ ከተገኙ እኛ ሰነድ ላይ ካገኘነው እሱንም ቢሆን አጣርተን ለፓርቲው ተገቢውን ማሳሰብ እና እርምጃ እንዲወስድ ደብዳቤ መጻፋችን አይቀርም። ግን አባል መሆናቸውን አይደለም ቦርዱም የሚያቀው በአመራር አባልነት ተዘርዝረው አልቀረቡም። በአባልነት ስለመመዝገባቸውም የሚያሳይ ምንም አይነት ሰነድ የለንም።
ሌላ እንግዲህ ከዚሁ ርዕስ አልወጣ የተነሱ ጉዳዮችን ማንሳት ስላለብን የሚያዳምጠንም ሰው መረጃዎችን በጣም በግልጽ መረዳት ስላለበት አንዱ ሌላው በማህበራዊ ሚዲያ ላይ በተደጋጋሚ ተሰጥቶ ያየሁት አስተያየት የርሶ ዜግነት ጉዳይ ነው። ራሳቸው የምርጫ ቦርድ ሰብሳቢ ዜግነታቸው ኢትዮጵያዊ አይደለም የሚል አስተያየት ተሰጥቷል። ዜግነቱ ምንድነው? ኢትዮጵያዊ ነው ወይስ ሌላ ዜግነት አለው?
እንግዲህ ሲሆን ለዚህ ጥያቄ ምላሽ መስጠት ትንሽ በጣም ያሳዝናል። ምክንያቱም ምንድነው ይሄ ኃላፊነት የኢትዮጵያዊ ዜግነት ሳይኖር ሊወሰድ የሚችል ኃላፊነት አይደለም። ያንድ የኢሌክሽን ቦርድ ሰብሳቢ መሆን ማለት ነው። እና መጀመሪያም ለመንግስትም በሰጠሁት መረጃ የዜግነቴን ያለወጥኩ መሆኑን ሳልወድ በግዴ ሀገሬንም ለቅቄ በሄድኩበት ጊዜ በስደተኝነትም ስደተኛ ወይም አሳይሊ ብቻ የቆየው መሆኑን አረጋግጬ መረጃ ሰጥቼ ነው ምይ ኃላፊነቱን የወሰድኩት። እና ከዛ በኋላ መልሶ ጥያቄው ሲመጣ ትንሽ ያሳዝናል። ግን ይሄ በጣም እንደኔ ላለ ሰው ተቃራኒውን መረጃ ሰጥቶ ይሄን አይነት የመንግስት ኃላፊነት ከወሰደ በተራ ማስጠየቅም ብቻ ሳይሆን በወንጀል ደረጃ የሚያስጠይቅ ነገር ነው የሚሆነው። እንዲሁ በቀላሉ እኔን የመሰለ የሙያም የስልጠናም ባክግራውንድ ያለው ሰው እንዲሁ በቀላሉ አለፍ ብሎ እስቲ ምንም ችግር የለውም ብሎ ሊያደርገው የሚችለው ነገር አይደለም። እና የኔ ዜግነት ኢትዮጵያዊ ነው፣ ተቀይሮ አያውቅም። በዛው መሰረት ነው ይሄን ኃላፊነት የተረከብኩት ነው ማለት የምችለው።
በሌላ በኩል አዲስ አበባ የሚገኘው የአሜሪካ ኤምባሲ የአቶ ጀዋር መሐመድን ጉዳይ ያውቀው እንደሆነና ዜግነታቸውን ለመመለስ አመልክተው እንደሆነ ጥያቄ አቅርበንላቸው ነበር። የመረጃ ኃላፊና የኤምባሲው ቃል አቀባይ ጆን አይስ ለጥያቄዎቻችን በኢሜይል አጠር ያለ ምላሽ ሰጥተውናል።
በአሜሪካ የግለሰብ ሚስጥርን የመጠበቅ ሕግ ወይንም ዩኤስ ፕራይቬሲ ሎውስ መሠረት ስለ ማንኛውም ግለሰብ የዜግነት ሁኔታ በይፋ ለመወያየት አንችልም። በዚህ ጉዳይ ላይ ማብራሪያ ለመስጠት የተሻለ ምንጭ ሊሆኑ የሚችሉት አቶ ጀዋር መሐመድ ብቻ ናቸው።
አቶ ጀዋር መሐመድ እሳቸውን በተመለከተ ለተነሳው ጥያቄ ማብራሪያ እንዲሰጡ ባለፈው ሳምንት ጠይቀናቸው ነበር። ለአሜሪካ ድምፅ አማርኛ ክፍል ማብራሪያ ለመስጠት ፈቃደኛ እንዳልሆኑ ገልጸዋል። ሌላው ጥያቄ የተነሳበት የኢዜማ ፓርቲ አባላት ጉዳይ ሲሆን የፓርቲውን የህዝብ ግንኙነት ኮሚቴ ምክትል ሰብሳቢ አቶ አስቻለው ድምፀን ጠይቀን ነበር። ፓርቲያችን ከኢትዮጵያዊ ውጪ አባል የለውም ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩ ቅንብር የዩናይትድ ስቴትስ አዲስ የኢሚግሬሽን ገደብ ጉዳይ ነው። የደህንነት ደረጃዎችን አያሟሉም ሲሉ የዩናይትድ ስቴትስ ባለሥልጣናት በፈረጇቸው 6 ተጨማሪ ሀገሮች ላይ የትራምፕ አስተዳደር በሕጋዊው ኢሚግሬሽን ላይ ገደብ እንደሚጥል አስታውቋል። ከኪርጊዝስታን፣ ከማያንማር፣ ከኤርትራ፣ ከናይጄሪያ፣ ከሱዳንና ከታንዛኒያ ወደ ዩናይትድ ስቴትስ በሚሄዱ ሰዎች ወይም ኢሚግራንቶች ላይ አንዳንድ የመግቢያ ፍቃዶች ወይም ቪዛዎች ላይ አዳዲስ እገዳዎችን እንደሚያደርጉ ባለስልጣናቱ ተናግረዋል። ፕሬዚደንት ትራምፕ አዋጁ ላይ የፊታችን አርብ ይፈርማሉ ተብሏል። ከዚያም ከየካቲት 12 2012 ዓመተ ምህረት ጀምሮ ተግባራዊ እንደሚደረግ ታውቋል። ከተፈረመ ከሁለት ሳምንታት በኋላ መሆኑ ነው። ሱዳንና ታንዛኒያ የቪዛ ሎተሪ መርሃ ግብር ወይም ዳይቨርሲቲ ቪዛ ዲቪ በምህጻር እንዲቋረጥባቸው ተደርገዋል። ከዋይት ሃውስ የወጣውን አዲሱን የእገዳ እርምጃ ዜና ተከትሎ የተለያዩ ሰዎች፣ ባለሙያዎችና መንግስታት ምላሾቻቸውን እያሰሙ ናቸው። የኤርትራ መንግስት ይህንን የዩናይትድ ስቴትስ የኢሚግሬሽን ገደብ የሚቃወም መግለጫ አውጥቷል። ጥንቃቄ የጎደለውና ተጨባጭ መረጃ የሌለው የሁለቱን ሀገሮች ወዳጅነት ግምት ውስጥ ያላስገባ እርምጃ ብሎታል የኤርትራ ማስታወቂያ ሚኒስቴር በዛሬው መግለጫው። ብርሃነ በረሀ ተጨማሪ አለው ከአስመራ።
የአሜሪካ መንግስት በኤርትራ ዜጎች ላይ ያጸደቀውን የሁለተኛ ደረጃ የጉዞ እገዳ ወይም ማዕቀብ በተመለከተ የኤርትራ ማስታወቂያ ሚኒስቴር ጽህፈት ቤት ዛሬ ጥር 24 ይፋዊ የተቃውሞ መግለጫ አውጥቷል። ላለፉት 20 ዓመታት በተለያዩ ሀገራት ሆን ተብሎ የተሳሳተ መረጃ በማሰራጨት የኤርትራ ህዝብ ሀገሩን ለቆ እንዲሰደድ የመገፋፋትና ጥገኝነትን የመስጠት ስትራቴጂን የኤርትራ መንግስት በተደጋጋሚና በግልጽ ሲቃወመው እንደነበረ መግለጫው በመጥቀስ ከዚህ ቀደም የነበሩት የአሜሪካ አስተዳደሮች እንደ አውሮፓውያን አቆጣጠር በ2004 እና በ2009 ዓመተ ምህረት ያጸደቁትን ተመሳሳይ የጉዞ እገዳ ህጋዊና ተገቢ አለመሆኑን በመግለጽ ተቃውሞውን ሲያሰማ እንደነበረ ገልጸዋል። ይህ በአሜሪካ መንግስት የወጣው መግለጫ ጥንቃቄ የጎደለው መሆኑን በግልጽ የሚያሳይ ነው ያለው በኤርትራ ማስታወቂያ ሚኒስቴር የወጣው መግለጫ ያለምንም ማረጋገጫ ኤርትራን ነጥሎ በማውጣት ወደ አሉታው ሁኔታ ለማስገባት የተደረገ መሆኑን ገልጿል። መግለጫው አያይዞም የኤርትራ መንግስት በአሜሪካ መንግስት የተወሰደው የሁለቱን ሀገራት ወዳጅነት ግምት ውስጥ ያላስገባ እርምጃ አለመደሰቱን በመግለጽ ያለፉት ስህተቶችን የሚያካክስ ወደ ገንቢ ግንኙነት የሚወስድ ፖሊሲ እንዲያወጣ ጥሪ አቅርበዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ትውልደ ኤርትራዊው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ጆ ንጉሴ በትዊተር ባወጡት ቃል ፕሬዚደንቱ በአፍሪካ ሀገሮች ላይ ያወጡት የጉዞ እገዳ ከአሜሪካዊ እሴቶቻችንና ሀገራችን ለመቶዎች ዓመታት ለተጓዦችና ለስደተኞች ስታቀርብ ከቆየችው የተስፋ ቃል ጋር ይቃረናል ብለዋል። የኮሎራዶ እንደራሴ ጆ ንጉሴ አክለውም ሊታሰብ የማይገባው ትክክለኛ ያልሆነ ብለውታል። ልንቃወመው ይገባል ብለዋል። በሌላ በኩል ደግሞ የካሊፎርኒያዋ እንደራሴ ካረን ባስ እንዲሁ በትዊተር ባወጡት መልእክት በሕዝቦቻቸው ሃይማኖት ወይም በቆዳቸው ቀለም ምክንያት በሀገሮች ላይ እገዳ መጣል የትራምፕ አስተዳደር ላጠፋቸው እየታገልኩ ነኝ ከሚለው ክፉ ወይም መጥፎ አድራጎቶች የተሻለ አይደለም ብለዋል። በሌላ በኩል ደግሞ ይህ የዩናይትድ ስቴትስ የጉዞ እገዳ ዜና ከወጣ በኋላ የናይጄሪያው ፕሬዚደንት ሙሐመዱ ቡሃሪ ከዩናይትድ ስቴትስ መንግስት፣ ከዓለም አቀፉ የፖሊስ ተቋም ኢንተርፖል እና ሌሎችም ግንኙነት ያላቸው አካላት ጋር ይሰራል ያሉትን በሀገር ግዛት ሚኒስትሩ የሚመራ መንግስታዊ ኮሚቴ ማቋቋማቸውን በማኅበራዊ መገናኛ ገጾች ወዲያው አስታውቀዋል። በሌላ በኩል ደግሞ ካርቱም የሚገኘው የአሜሪካ ኤምባሲ ዛሬ ባስተላለፈው መልእክት ሱዳን ላይ የተጣለው የዲቪ ሎተሪ እቀባ ዩናይትድ ስቴትስ ሲቪል መሩን የሽግግር መንግስት ለመደገፍ ያላትን ቁርጠኛነት በምንም እንደማይሸረሽረው አመልክቶ ገደቡ የጉብኝትና የትምህርትን የመሳሰሉ ጊዜያዊና የቋሚ መኖሪያ ቪዛዎችን እንደማይመለከት አስታውቋል። ለመሆኑ ይህ ድንጋጌ ማለት ምን ማለት ነው? በቀጥታ የሚመለከታቸው ሰዎችስ እነማን ሊሆኑ ይችላሉ? ማንን ያሳስባል? ስለዚህ ጉዳይ ጥቂት ማብራሪያ እንዲሰጡኝ አንድ የኢሚግሬሽን ሕግ ባለሙያ ጋብዣለሁ።
መጀመሪያ እዚህ ፕሮግራም ላይ ስለጋበዝከኝ ሰለሞን በጣም አመሰግናለሁ። ኢሳያስ የሴፍ ገብረ ኪዳን እባላለሁ። የሕግ ጠበቃም ነኝ። የተመረኩትም ወይ የሕግ ጥናት ያረኩበትም ካትሊክ ዩኒቨርሲቲ ስኩል ኦፍ ሎ የሚባለው እዚህ ዋሽንግተን ዲሲ ውስጥ ሆነው የጁሪስ ዶክተርስ ዲግሪን ከዛ ነው ያገኘሁት። ኢሚግሬሽን ላይ እሰራለሁ፣ ፋሚሊ ሎ እሰራለሁ፣ ታክስም እሰራለሁ። የመኪና አደጋ ሲያጋጥም ፐርሰናል ኢንጁሪ ኬዞችንም ይይዛለሁ። በዚህ ሙያ ላይ ነኝ ተሰማርቼ ያለሁ።
አመሰግናለሁኝ አቶ ኢሳያስ። እንግዲህ እንደሚገባኝ እርስዎ ባሉበት ዘርፍ ስፋት ያለው የሕግ እውቀት ነው ያሉት፣ በትምህርትም በስራም በልምድም። ለመሆኑ እስቲ ምን ማለት ይሆን ይሄ እገዳ?
አሁን በአጠቃላይ 13 የሚሆኑ ሀገሮች ላይ የተለያየ አይነት እገዳ ተጥሎባቸዋል። ሁሉም አንድ አይነት እገዳ የለባቸውም። አንዳንዶቹ የኢሚግራንት ቪዛ ብቻ የታገዱ አሉ፣ በቪስተር መምጣት ይችላል። አንዳንዶቹ ደግሞ ለምሳሌ እንደ ኢራን አይነቱ ሁሉም አይነት ቪዛ ኦልሞስት 90% አይነት ቪዛ የተከለከሉ አሉ እና እሱን ማየት ያስፈልጋል። በአጠቃላይ ግን ይሄ እገዳ ሊጣልባቸው የቻለው ችግሩ ዜጎቹ ላይ ስላለ የሆነ ችግር ስላለ ሳይሆን አገሮቹ ላይ ነው። አሁን አሜሪካኖቹ ያደረጉት ምንድን ነው? ከዳይሬክተር ኦፍ ናሽናል ሴኪሪቲ፣ ከዲፓርትመንት ኦፍ ሆምላንድ ሴኪሪቲ፣ ከዲፓርትመንት ኦፍ ስቴት እና ከዲፓርትመንት ኦፍ ጀስቲስ እነዚህ አራት ዲፓርትመንቶቹ 200 ሀገሮች ላይ ጥናት አድርጎ የፓስፖርት አሰጣጣቸው ኤሌክትሮኒካል ፓስፖርት አላቸው ወይ የላቸውም፣ ፓስፖርት ሲጠፋ ስለ ኢንተርፖል ወዲያው ኢሚዲየትሊ ሪፖርት ያደርጋሉ ወይ፣ የጠፋው ፓስፖርት ደግሞ ዲአክቲቬት የማድረግ ሲስተም አላቸው ወይ፣
እንዳይሰራ የማድረግ ማለት
እንዳይሰራ ለማድረግ ማለት ነው። በአጠቃላይ የማንነት አስተዳደር እና የመረጃ መለዋወጥ አሰራራቸው አሜሪካኖች ከሚፈልጉት ስታንዳርድ የጠበቀ ነው ወይ አይደለም ተብሎ እነዚህ 200 ሀገሮች ኢቫሉዌት ተደርጎ እነዚህ የወደቁ ናቸው ወይም ደግሞ የወደቁ የሚለው ቃል እንተውና አሜሪካኖች በሚፈልጉት ስታንዳርድ አሰራር የሌላቸው ሀገሮች ናቸው።
ያንን ደረጃ አይመጥኑም ብለው
ተብሎ ማለት ነው። ለምሳሌ 2017 ላይ ሪፐብሊክ ኦፍ ቻድ ከታገዱት ሀገር አንድ ነበረች። መጨረሻ ላይ ግን ከአሜሪካ ጋር አብሮ በመስራት የአሜሪካን ገቨርንመንትም ለነሱ እርዳታ በማድረግ አሰራራቸው ፓስፖርታቸውም ኤሌክትሮኒክ በመቀየር አሜሪካኖች የሚፈልጉት ስታንዳርድ ስለጠበቁ ከእገዳው እንዲወጡ ሌላ አዋጅ ኤፕሪል 2018 ላይ ወጣና ሪፐብሊክ ኦፍ ቻድ ከእገዳው እንድትወጣ ተደረገ ማለት ነው። አሁንም ለምሳሌ ኤሪትራ አለችበት። እዚህ ዋናው ፕሮክላሜሽኑን እያየሁት ነበረ። የተጠቀሰው ምክንያት እገዳው እንዲደረግባት የተወሰነው ምክንያት አንዱ ኤሌክትሮኒክ ፓስፖርትም የላትም፣ ሁለተኛ ደግሞ አገርና የህዝብን ደህንነት ሊጎዱ የሚችሉ ኢንፎርሜሽኖች ከአሜሪካኖቹ በበቂ እነሱ በሚፈልጉት ደረጃ ሼር ስለማታደርግ ነው።
ስለማትለዋወጥ መረጃ ማለት ነው።
ስለማትለዋወጥ ነው እንጂ ችግሩ ከኤርትራውያን ከዜጎቹ አይደለም። ለምሳሌ ከኤርትራውያን ዜጎቹ እንዳልሆነ የምናውቀው አሁን ኤርትራ ላይ የተጣለባት ማንኛውም አይነት የኢሚግራንት ቪዛ እዚህ ጋር ሜቢ ቴክኒካል ተርም ስለሆነ ኤክስፕሌን ላድርገው። ናን ኢሚግራንት ቪዛ እና ኢሚግራንት ቪዛ የሚባል አለ። ኢሚግራንት ቪዛ ማለት ወደ አሜሪካ ቋሚ ነዋሪ ሆነህ የምትመጣበት ቪዛ ማለት ነው፣ ግሪን ካርድ የምንለው ማለት ነው። ናን ኢሚግራንት ቪዛ ማለት እዚህ አሜሪካ አትቆይም፣ ለትንሽ ጊዜ ለቪዚተር ሊሆን ይችላል፣ ወይም ደግሞ F1 ለትምህርት የምትመጣበት ሊሆን ይችላል፣ H1B ለትንሽ ለአንድ አመት ለሁለት አመት ለስራ የምትመጣበት ሊሆን ይችላል። ለቋሚ ለመኖር ሳይሆን ወደ አሜሪካ የምትመጣው ለትንሽ ጊዜ አሜሪካን ሀገር መጥተህ የምትመለስበት ቪዛ ናን ኢሚግራንት ቪዛ ይባላል። ቋሚ ነዋሪ ለመሆን ወደ አሜሪካ የምትመጣው ደግሞ ኢሚግራንት ቪዛ ይባላል። አሁን ኤርትራ ላይ የተጣለባት እገዳ ኢሚግራንት ቪዛ ነው። በግሪን ካርድ ኤርትራዊ ሆነህ ወደዚህ ሀገር ለመምጣት አትችልም፣ አሁን ባለው ህግ ማለት ነው። አንድ እዚህ መጥቀስ የምፈልገው ኢሚዲየትሊ ኢፌክቲቭ አልሆነም ህጉ። ህጉ ኢፌክቲቭ የሚሆነው ፌብራሪ 21 ላይ ነው
ተግባራዊ የሚሆነው
ማለት
የካቲት 12 ነው በኢትዮጵያ አቆጣጠር
መሆኑ ነው። እና እዚህ ጋር ትንሽ ማሳሰብ የምፈልገው ችግሩ ከኤርትራውያን ዜጋ እንዳልሆነ የመንግስት አሰራር ጉድለት ስላለ ነው እዚህ እገዳ ላይ ኤርትራ ውስጥ የወደቀችው ማለት ነው። ይሄን ለማሳየት ደግሞ ሁለተኛ ያው ለምሳሌ አንድ ኤርትራዊ ኦልሬዲ አሜሪካን ሀገር ውስጥ ካለ እገዳው አይመለከተው። ለምሳሌ በቪዚተር መጥቶ ሊሆን ይችላል፣ ወይ ደግሞ በኤፍ1 ለትምህርት መጥቶ ሊሆን ይችላል። አንድ ኤርትራዊ እዚህ አግብቶ ወደ ግሪን ካርድ አፕላይ ማድረግ ምንም የሚከለክለው ነገር የለም። ይሄ አዋጅ ያንን ሰው አይመለከትም። ይሄ አዋጅ የሚመለከተው ማን ነው? ከአሜሪካ ውጭ ያለ ኤርትራ ውስጥ ይሁን ሌላ ሀገር ይሁን ግን የኤርትራ ፓስፖርት ያለው የኤርትራ ዜጋ የሆነ
አሜሪካ ውስጥ የሚኖሩ ኤርትራውያን ቤተሰቦቻቸው ኤርትራ ውስጥ ያሉ አሉ እና ቤተሰቦቻቸውን ይጋብዛሉ። ይሄ ቤተሰቦችን በማገናኘት መርሃ ግብር መሰረት እሱ ይመለከታቸዋል ወይስ አይመለከታቸውም ኤርትራውያንን?
በጣም ጥሩ። አሁን አንድ ሰው እዚህ ቢኖር ኤርትራዊ አባቱ ወይ እናቱ ወይ ሚስቱ ወይ ልጆቹ በግሪን ካርድ ቋሚ እዚህ ሊኖሩ ሊያመጣቸው ከፈለገ አይችልም። አንፎርቹኔትሊ አይችልም፣ አሁን በወጣው አዋጅ መሰረት ማለት ነው። የተከለከሉት ኢሚግራንት ቪዛ ስለሆነ ናን ኢሚግራንት ግን ክልከላ የለበትም። ስለዚህ አባቱ ወይ እናቱ ቪዚት እንድታደርገኝ ብሎ አፕላይ ማድረግ መብቱ ነው። ምንም አይነት ሪስትሪክሽን እዛ ላይ የለም። ምንም አይነት እገዳ ወይ ክልከላ እንደሱ ናን ኢሚግራንት ቪዛ ላይ ስለሌለ እንደዛ ማድረግ ይችላል። ግን አንፎርቹኔትሊ አንድ ወንድ ለምሳሌ ያገባት ሴት ኤርትራ ውስጥ ካለች እሷ ፐርማነንትሊ ወደ አሜሪካ ኢሚግሬት እንድታደርግ ፕሮሰሱ ሊጀምርላት አይችልም፣ እገዳ ውስጥ ከሚነሳ ድረስ ማለት ነው።
ለመሆኑ እንደዚህ አይነት እገዳዎች ብዙ ጊዜ ለምን ያህል ጊዜ ይቆያሉ?
በጣም ጥሩ። አሁን በወጣው አዋጅ መሰረት እነዚህ ቀድም የጠቀስኩልህ ይሄ ዳይሬክተር ኦፍ ናሽናል ሴኩሪቲ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በየስድስት ወር እንደገና ይሄን ገዳ የተጣለባቸው ሀገሮች እንደገና ኢቫሉዌት አድርጎ ሪፖርት ያደርጋሉ። አሁን እነሱ በሚፈልጉት ደረጃ አሰራራቸው ከተቀየረ ኤርትራ ይሄን ስላስተካከለች ከገዳው መነሳት አለበት ብሎ ሪፖርት ማድረግ ይችላሉ። ሴክሬታሪዎቹ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሊሆን ይችላል፣ የዲፓርትመንት ኦፍ ስቴት ሴክሬታሪ ለፕሬዚደንቱ ሪከመንድ አድርጎ ፕሬዚደንቱ ከተቀበለው ልክ ቻድ እንደወጣች አንድ ሀገር ከገዳው መውጣት ይችላለች ማለት ነው።
ይህንን ጉዳይ ለዛሬ እዚህ ላይ ገታ እናደርግና በሌላ ስርጭት እንመለስበታለን። ሙሉውን ግን ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። ከማሰናበቴ በፊት ግን ኤርትራውያን ወይም ሌሎቹም ቢሆኑ ማወቅ የሚገባቸው ሲሉ አቶ ኢሳያስ የሰጡትን ምክር ላሰማችሁ።
ብዙዎቹ ኤርትራውያኖቹ መስማት ያለባቸው ነገር የሚመስለን ቅድም እንዳልኩት ኦልሬዲ አንድ ኤርትራዊ ለምሳሌ በኤርትራ ምሳሌ ልስት ብዬ ነው ማለት ነው እንጂ ለናይጄሪያውም ሌሎቹም አፕላይ ያደርጋል። አንድ ኤርትራዊ ኦልሬዲ ግሪን ካርድ ካለው እና አስመራ ካለ አሁን ከፌብራሪ 21 ቢያልፍም ስቲል መምጣት ይችላል። ለምን? ኦልሬዲ ግሪን ካርድ አለው። ሁለተኛ እዚህ ሀገር ቅድም እንደጠቀስኩል እዚህ ሀገር ኦልሬዲ ያለ አንድ ኤርትራዊ በትምህርት ከመጣ ወይም ደግሞ በለቪስተር መጥቶ ወደ ግሪን ካርድ ሺፍት ለማድረግ ከፈለገ ስቲል ማድረግ ይችላል። ኤርትራዊ ስለሆነ የሚከለክለው ነገር የለም። ለምን? እገዳው ከሱ ፐርሰናሊ ጋር የተያያዘ ስላልሆነ ማለት ነው። ሌላው ኦልሬዲ አንዱ ኤርትራዊ ትራቭል ዶኪመንት አሁን እዚህ ሀገር በሬፊጂ መጥቶ ሊሆን ይችላል። አገሩ ለመጎብኘት ትራቭል ዶኪመንት አውጥቶ አሜሪካ ለመግባት ያን ትራቭል ዶኪመንት ተጠቅሞ መመለስ ይችላል። ፌብሩዋሪ 21 ቢያልፍም ስቲል መመለስ ይችላል። ሁለት አይነት ዜግነት ያለው ባልታገደው አገር ፓስፖርት መምጣት ይችላል። አይ ዶንት ኖ ኤርትራ ትፈቅዳለች አትፈቅድም፣ ዱዋል ሲቲዝንሽፕ አላውቅም። ግን ለምሳሌ አንድ ኤርትራዊ ስዊዘርላንዳዊም ኤርትራዊም ከሆነ ስቲል በስዊዘርላንድ ፓስፖርት መግባት ይችላል። የኤርትራ ፓስፖርት ስላለው በጎን የሚያስከለክለው ነገር አይደለም። ሌላ ተጨማሪ አንድ ኤክሰፕሽን ያለው እዚህ ላይ ምንድን ነው? ባኑ ላይ ካናዳ ውስጥ የሚኖሩ ኤርትራውያን የመኖሪያ ፍቃድ ካላቸው ሲቲዝን ሳይሆን የካናዲያን ሲቲዝን ሳይሆን የመኖሪያ ፍቃድ ካናዳ ውስጥ ካላቸው ስቲል ወደ አሜሪካ መግባት ይችላሉ። ለምን? የእነሱ ኢንፎርሜሽኑም አይዴንቲቲያቸው ምናምን በደንብ ኦልሬዲ ቬትድ በደንብ ፕሮሰስድ ሆነዋል ብሎ ስለሚገምቱ
ተፈትሿል፣ ማንነታቸው ይታወቃል ማለት ነው።
ይታወቃል ተብሎ ስለሚገመት ከካናዳ ወደዚህ ኢሚግሬት ማድረግ ይችላሉ በግሪን ካርድ።
ሌላስ ከፌብርዋሪ 21 በፊት ማመልከቻዎችን እና ሌሎች ስራዎችን የጀመሩና ተንጠልጥለው ያሉ
እሱ ነው። አሁን ተጨማሪ ማሳሰብ የምፈልገው ለኤርትራኖቹ ኦልሬዲ ፕሮሰስ ተጀምሮ ወይም አሜሪካን ኤምባሲ አስመራ ውስጥ ያለው ኢንተርቪው ገብቶ ተሰጥተሃል ተብሎ ከሆነ ግን አንዳንድ ጊዜ ኮንግራጁሌሽንስ ተብለ ከተሰጠህ በኋላ ወዲያው ኢሹ ላያደርጉት ይችላሉ። ወዲያው ቪዛህን ላይሰጡት ይችላሉ። አሁን በዚህኛው ፕሮክላሜሽን መሰረት ፌብራሪ 21 ላይ ቪዛው ካልተሰጠህ ወይም ይዘህ ካልተገኘህ ከዛ በኋላ መምጣት አትችልም። ስለዚህ ይሄ ጉዳይ ያላቸው ሰዎች ወደ 20 ቀን አላቸውና ጠበቆቻቸውን ፑሽ ያርጓቸው፣ እነሱም ራሳቸው ፑሽ ያርጉትና ከተቻለ ከፌብራሪ 21 በፊት ቪዛቸውን ለማግኘት ማድረግ ያለባቸው ነገር ሁሉም ነገር ማድረግ እንዳለባቸው ማሳሰብ እፈልጋለሁ።
አቶ ኢሳያስ ገብረ ኪዳን በጣም ጠቃሚ የሆኑ መረጃዎችን ነው ያካፈሉን። እጅግ በጣም አድርጌ አመሰግናለሁኝ። እግዜር ይስጥልኝ። ሰዓታችን ወደ መገባደዱ ነው መሰለኝ። የተከበራችሁ አድማጮች ከአንድ ሙዚቃ ጋር ልተዋችሁ።
ዘንድሮ 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 የስንቱ ተበርቶ የስንቱ ተነቆ ዘንድሮ በማደሩ ተዋሃደንና መጥቶ ከደህና ጋር ተማታትንና ብዙ አመቶች አልፈው ዛሬ ነቃንና ያም ቀን ጀመረ እግራ ገባንና
አድማጮች ከመሰናበታችን በፊት ማጠቃለያ ዜና ላሰማ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዳሴ ግድብን በትናንትናው ዕለት ጎብኝተዋል። በጉብኝቱ የኢትዮጵያ ኤሌክትሪክ ኃይልን ጨምሮ ሌሎች የመንግስት የስራ ኃላፊዎች ተገኝተዋል። የኤርትራ የማስታወቂያ ሚኒስቴር የአሜሪካ መንግስት ያጸደቀውን የጉዞ እገዳ የሚቃወም መግለጫ አውጥቷል። የኤርትራ ዜጎች ወደ አሜሪካ እንዳይገቡ የሚከለክለው የጉዞ እገዳ ጥንቃቄ የጎደለው፣ ተጨባጭ ማስረጃ የሌለው፣ የሁለቱን ሀገሮች ወዳጅነት ግምት ውስጥ ያላስገባ እርምጃ ነው ሲል የማስታወቂያ ሚኒስቴሩ አስታውቋል። በሌላ በኩል ደግሞ ካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባስተላለፈው መልእክት ሱዳን ላይ የተጣለው የዲቪ ሎተሪ እገዳ ዩናይትድ ስቴትስ ሲቪል መሩን የሽግግር መንግስት ለመደገፍ ያላትን ቁርጠኝነት በምንም እንደማይሸረሽር አመልክቷል። ገደቡ የትምህርትና የጉብኝት የመሳሰሉ የጊዜያዊና የቋሚ መኖሪያ ቪዛዎችን እንደማይመለከት ነው ያስታወቀው። የሶማሊያ መንግስት የምስራቅ አፍሪቃ አካባቢን እያዳረሰ ባለው የአንበጣ መንጋ ምክንያት አገር አቀፍ አጣዳፊ የጊዜ ሁኔታ አውጇል። የሶማሊያው የግብርና ሚኒስትር በሰጡት መግለጫ የበረሃ አንበጣው ወረራ ቀደም ብሎም የተዳከመውን የምግብ ዋስትና ይዞታችንን የበለጠ ከባድ አደጋ ደቅኖበታል ብለዋል።
ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። መልካሙን ሁሉ እመኛለሁ። ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም፣ ጤና ይስጥልኝ። በደህና አደሩ።